የተከበራችሁ ቅዱሳን ወንድሞቼና እህቶቼ አባቶቼና እናቶቼ የኢዮብ መልእክት ምዕራፍ 26 ጀምሮ እስከ መጨረሻው አብረን እናያለን። ብዙ ተደጋጋሚ የሆኑ ቃለ ልውጦችን ኢዮብ ከወዳጆቹ ጋር ስለሚያደርግ እነሆ ጨምቀን አንድ ላይ ሐሳቡን ከህይወታችን ጋር እያዛመድን እንመለከተዋለን። ከዛ በኋላ ጌታ እግዚአብሔር ደግሞ የተናገረውን እናያለን። የመጨረሻ እግዚአብሔር ደግሞ የባረከውን ባርኮት ተመልክተን ይህንን መጽሐፍ በዚህ ላይ እናበቃለን። ስለዚህ መጽሐፍ አብራችሁን ስትከታተሉ ለነበራችሁ፣ ጊዜያችሁን መስዋዕት አድርጋችሁ ከእኛ ጋር አብራችሁ ለተካፈላችሁን ሁሉ እግዚአብሔር ከጸባዖቱ ይባርካችሁ እንላለን። ጸሎታችሁ እንዳይለየን እንጠይቃለን። በተጨማሪም ደግሞ እግዚአብሔር እነሆ ከረዳችሁ ይህንን አገልግሎት እንድትረዱ እንጋብዛችኋለን። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይርዳን። ምዕራፎቹ በጣም ብዙዎች ስለሆኑ ያንን በማንበብ ጊዜ መውሰዱ መልካም መስሎ ስላልታየን ወደ ዋናው ሐሳብ እንገባለን። ከዚህ መዝሙር በኋላ የወንጌል ጸጋ አገልግሎት ከምዕራፍ 26 ጀምሮ ያለውን እስከ መጨረሻ ያቀርብላችኋል። ጌታ ይባርካችሁ።
Yeah. ያንቺ ወደመረ ኢየሱስ በሰማያት ያለ ኢየሱስ አማላጅ አንተ ነህ ምንም ዋጋ አልከፈልኩም መጂ መንሻም አልሰጠሁም
ምራፍ 26 እስከ 31 ያለው የኢዮብ ወገኖች ሆይ የመጨረሻ ንግግሩ ነው። ከዛ በኋላ ኢዮብ ንግግሩን ያቆማል። ምራፍ 26 ላይ ስንመጣ አንዳንድ ሐሳቦችን እናገኛለን። በይበልጥ ከቁጥር 1 እስከ 4 ላይ የልዑል ታላቅነት ኃይሉን ግርማውን ችሎታውን ወገኖች ሆይ ይናገራል። በዚህ አይነቱ ንግግር ወንድሞቹ ወዳጆቹ የሆኑት እንኳን እነ ኤልፋዝ እነ ቴምናናዊው ኤልፋዝ እነ በልዳዶስ ወገኖች ሆይ እነሆ ተስማምተው እነሆ በዚህ ሐሳብ ላይ ስለ እግዚአብሔር ቃል ስለ እግዚአብሔር ታላቅነት እነሆ ስለ ሉላዊነቱ ወገኖች ሆይ አንድ ሐሳብ እነሆ አላቸው። በዚህ ነገር ላይ ወገኖች ሆይ እግዚአብሔር ታላቅ ነው በሚለው ላይ ሁሉም ወገኖች ሆይ ኢዮብንም ጭምር አንድ የሆነ አመለካከት አላቸው። ከቁጥር 5 እስከ 14 ላይ ደግሞ ስንመጣ ወዳጆቹ ልዑል በላይ የሚኖር ምንም የማያደርግ አድርገውና ክፉዎች ሥራቸው በሲኦል እንደሚሆን ግን ወገኖች ሆይ ተናግረው ነበረ። እግዚአብሔር ወገኖች ሆይ በላይ ብቻ ነው ያለው። እነሆ በመጨረሻ ነው የሚፈርደው። አሁን እንኳን ቢፈርድ አንዳንድ ጊዜ ነው የሚል እምነት ነበራቸው። ኢዮብ ወገኖች ሆይ የጌታ ክብር የሰማይን አማድ እንደሚያንቀጠቅጥ ይናገራል። እግዚአብሔር በክብሩ በሚገለጥበት ጊዜ ሰማያት ወገኖች ሆይ ይንቀጠቀጣሉ፣ ይጠፋሉ፣ ይቀልጣሉ ይላል። በቁጥር 11 ላይ ያንን ሐሳብ ምዕራፍ 26 ላይ እናያለን። ነቢዩ ኢሳይያስ ስለ እግዚአብሔር ክብር የተረዳ እነሆ ነቢይ ነበረ። ይህ ነቢይ ግን ወገኖች ሆይ ፍጥረታቱ በክብሩ መንቀጥቀጥ ብቻ ወገኖች ሆይ ሳይሆን በክብሩ ወገኖች ሆይ ተለውጠው ምስጋናን እንደሚያቀርቡለት ይናገራል። ኢዮብ ከሥላሴዎች አንዱ የሆነውን የቅዱስ መንፈስ ቅዱስን ሥራ ወገኖች ሆይ እነሆ ያውጃል። መንፈስ ቅዱስ እንዲህ እያለ ይሠራል እያለ ይናገራል። እዛ ላይ በምዕራፍ 27 ላይ ስንመጣ እግዚአብሔር በዚህ መከራ ቅን ፍርድ እንዳላደረገ ደግሞ ይናገራል። ሐሳቡ ቀድሞ ከተናገረው ጋር በአጽንኦት ወገኖች ሆይ የሚናገረው ሐሳብ ነው። አሁንም እግዚአብሔር ስለ እኔ ቅን አልፈረደልኝም እያለ ምዕራፍ 27 ላይ ይናገራል። ይህ ዐይነት ወገኖች ሆይ ድምፅ ያሰማች ኑኃሚን ነች። እርሷ እንደዚህ አለች ወገኖች ሆይ ሩት መጽሐፍ ቁጥር 1 ምዕራፍ 1 ቁጥር 20 ላይ እርሷም ሁሉን የሚችል አምላክ አስመርሮኛልና ማራ በሉኝ እንጂ ኑኃሜ አትበሉኝ። በዚህች ምድር ወገኖች ሆይ ብዙዎች በመከራ እሳት ሲያልፉ ተመሳሳይ የሆነ ጩኸትን እንሰማለን። እንዲያውም አንዳንድ ጊዜ እኔ የማልፈው ማን ይረዳልኛል? እርሱ አይሰማኝም፣ ማንስ ይሰማኛል? ታዲያ ጌታ ለምን የምሥራች እያለ ይናገራል የሚሉ ሰዎች አሉ። ወንጌል የምሥራች ነው ካላችሁ እንዴት እንደዚህ ዐይነት ነገር ይፈራረቅብኛል የሚሉ ወገኖች ሆይ ስፍር ቁጥር የላቸውም። ለምን ወገኖች ሆይ ወንጌል እነሆ የምሥራች ተባለ? የምሥራች የሆነበት ምክንያት በነገር ሁሉ እንደኛ የተፈተነ ሰዎች ያለፉበትን ያለፈ ሰዎች ወገኖች ሆይ የቀመሱትን የቀመሰ ስለሆነ ነው። ዕብራውያን ምዕራፍ 2 ከቁጥር 14 እስከ 18 እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ሥልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ ይላል ኢሳይያስ በምዕራፍ 53 ቁጥር 8 ላይ በማስጨነቅና በፍርድ ተወሰደ፣ ስለ ሕዝቤ ኀጢአት ተመትቶ ከሕያዋን ምድር እንደ ተወገደ ከትውልዱስ ማን አስተዋለ ይላል። ኢዮብ ወገኖች ሆይ ፍጹም እንደሆነ ለዚህ ዐይነት መከራ የሚያደርስ ኀጢአት እንዳላደረገ በመጽናቱ የክሱን ወረቀት ወደ እግዚአብሔር ወደ ልዑል ወገኖች ሆይ ያቀርባል። ምዕራፍ 27 ቁጥር 5 ላይ እናንተን ማጽደቄ ከእኔ ዘንድ ይራቅ፣ እስከ ሞት ድረስ ፍጽምነቴን ከእኔ አላርቅም ይላል። ኢዮብ ወገኖች ሆይ ቀጥታ ለበልዳዶስ መልስ ከመስጠት ይልቅ የሁላቸው ንግግር አንድ ዐይነት አድርጎ ስለወሰደ አጠቃላይ የሆነ ወገኖች ሆይ ንግግርን በምዕራፍ 27 ላይ ሲሰጥ እናገኘዋለን። እኔ ስለ እግዚአብሔር እጅ አስተምራችኋለሁ፣ ሁሉን በሚችል አምላክ ዘንድ ያለውን አልሸሽግም። እነሆ ሁላችሁ አይታችኋል፣ ስለምን ከንቱ ሆናችሁ ይላል እግዚአብሔር። ፊት ወገኖች ሆይ በደለኛ ሰው ኢዮብ በቀደመው ንግግሮቹ ወገኖች ሆይ ኀጡ በጎ ነገር ከእግዚአብሔር እንዳገኘ በሕይወት ዘመኑ ወገኖች ሆይ የሚያየው እውነተኛ የሆነ ማስረጃ እንደሆነ አቅርቦ ነበር። እዩት በስተግራችሁ በኩል፣ እዩት በስተቀኛችሁ በኩል፣ በጎረቤቶቻችሁ በኩል እየነዳችሁ በምትሄዱበት እነሆ ስፍራ በከፍተኛ ቦታ ላይ የተቀመጡ ሀጦ አይደለምን እያለ በምዕራፍ 21 ላይ ወገኖች ሆይ ምዕራፍ 24 ላይ የተናገረውን ወገኖች ሆይ እንደገና እያስረገጠ እግዚአብሔር ጻድቅ አይደለም በዚህ ጉዳይ ላይ ይላል። ኢዮብ እዚህ ላይ ለኃጢአተኛው ደግሞ ከእግዚአብሔር ዘንድ የሚመጣውን መከራ ደግሞ ጨምሮ ይገልጣል። ቁጥር 14 እስከ 23 ላይ እናገኘዋለን። ይሁን እንጂ ጻድቁ ለምን አብሮ ከሃጡ ጋር እንደሚቀጣ ለእርሱ ወገኖች ሆይ ምስጢር ሆኖበታል። በመጀመሪያ ኢዮብ ሃጡ ደስተኛ ነው ካለ በኋላ እግዚአብሔር ሲቀጣ ግን ሃጡንም ጻድቁንም አንድ ላይ ይቀጣል። ቀድሞ ነገር ለጻድቁ ጸሃይ አልወጣለትም ይላል። ምዕራፍ 28 ላይ ስንመጣ ኢዮብ ሰው ብርቱና ውድ የሆነውን ንጥረ ነገር ከአመድ አፈር ለማውጣት የሚያደርገውን ጥረት ይናገራል። ሰዎች ወገኖች ሆይ ሉልን ለማውጣት፣ ወርቅን ለማውጣት፣ እንቁን ለማውጣት ወገኖች ሆይ እነሆ ብዙ እንደሚጥሩ ይናገራል። ኢዮብ ብርና ወርቅ ከሚያወጣው ስፍራ የት እንደሆነ የሰው ልጅ ያንን ለማግኘት እንደሚተጋ ከተናገረ በኋላ ጥበብ ደግሞ የትገኛለች እያለ ወገኖች ሆይ ይጠይቃል። ከዛ በኋላ ለራሱ መልስ ይሰጣል። በተፈጥሮ ሀብት ውስጥ አትገኝም ይላቸዋል። የተፈጥሮ ሀብትም ወገኖች ሆይ አይተካከላትም ይላቸዋል። ከቁጥር 13 እስከ 18 ላይ እናገኘዋለን። አያችሁ ያንን ጥበብ እነሆ የትገኛለች። ሰዎች በብርቱ እነሆ ወርቅና ብርን እነሆ ለማግኘት ብዙ ይጥራሉ፣ ይቆፍራሉ። ይህች ጥበብ ግን በዛ ውስጥ አትገኝም። ታዲያ ከወዴት ትመጣለች? በዚህ ምድር ካልተገኘች ወይንም ከብርና ከወርቅ መገዛት መሸመት ወገኖች ሆይ ካልቻለች የት ትገኛለች? እንኳን ከሰው ከሰማይ ወፎች እንኳ ትሸሸጋለች የሚል መረዳት አለው። እነሆ መልስ ያጣለት የእግዚአብሔር መንገድ የት ነው ያለ ሰው ነበረ። ያ ጥበብ ወገኖች ሆይ ከፍ ያለ ምስጢር እንደሆነች አርጎ ይወስደዋል። ከሕያዋን ሁሉ ዓይን ተሰውራለች፣ ከሰማይ ወፎችም ተሸሽጋለች ይላል። ጥበብ የምትገኘው ከዛ በኋላ ከእግዚአብሔር ዘንድ ነው ይላል። እርሱ ስፍራዋን ያውቃል ብሎ በቁጥር 23 በምዕራፍ 28 ላይ ይናገራል። እግዚአብሔር ወገኖች ሆይ ሁሉን ያውቃል፣ ያያል። ስለዚህ የት እንዳለች ያውቃል ብሎ ኢዮብ ወገኖች ሆይ ይናገራል። ኢዮብ ለሁሉ ገደብ አድርጓል። ስለዚህ ጥበብ የተዋጠች አይደለችም። በነፋሱ፣ በዝናብ፣ በነጎድጓድ፣ በመብረቅ የተዋጠች የተቸገረች የምትገዛ በማዕበሉ ውስጥ እነሆ የተዋጠችና የምትገዛ አላደረጋትም። እንዲያውም በእነዚህ ሁሉ ጌታ መንገድ አድርጎ ወደ እርሷ መድረስ የሚቻልበትን እንደከፈተልን ኢዮብ በቁጥር 24 እስከ 27 ላይ ይናገራል። እንደዚህ እያለ እርሱም የምድርን ዳርቻ ይመለከታል፣ ከሰማይ በታች ያለውን ሁሉ ያያል። ለነፋስ ሚዛንን ባደረገለት ጊዜ፣ ወኖችንም በሰፍር በሰፈረ ጊዜ፣ ለዝናብን ሥርዓት፣ ለነጎድጓድ መብረቅን መንገድን ባደረገ ጊዜ፣ በዚያን ጊዜ አያት፣ ገለጣትም፣ አዘጋጃትም፣ ደግሞም መረመራት ይላል። እግዚአብሔር ሁሉን ያውቃል እያለ ይናገራል። በዚህ የመከራ ወጀብ በሞላበት ሁሉ ይህ ጥበብ ከብርና ከወርቅ የሚበልጠውን የሰው ልጅ እነሆ እንዲወርሳት ወገኖች ሆይ ኢዮብ ለሰው ልጅ ይጋብዛል። ስለ እርሷ ማንነት ሲናገር እግዚአብሔርን መፍራት ጥበብ እንደሆነ ኢዮብ ይናገራል። በዚህ ሁሉ ግን ጌታ ሁሉን እንደሚቆጣጠር ለነፋሱም ሚዛን እንዳለው ለውኖቹም ወገኖቹ ወይ መስፈሪያ እንዳዘጋጀለት ለመብረቁና ለነጎድጓዱ ለፈቃዱ እንደሚገዛ እንዳደረገ እግዚአብሔር ወገኖቹ ወይ በዚህ ሁሉ በሁኔታዎች የበላይ የሆነ መንገዱ የላቀ እንደሆነ ማወቅ ወገኖቹ ወይ ጥበብ ነው ብሎ አባታችን ኢዮብ ወገኖቹ ወይ ያስተምረናል። ለወዳጆቹም ወገኖቹ ወይ ይህንን የጸና አቋሙን ይናገራል። ምዕራፍ 29 ላይ ወገኖቹ ወይ በመንመጣበት ጊዜ ኢዮብ ወገኖቹ ወይ ለወዳጆቹ በኃጢአት የተነሳ በአመጻም ያገኘው የዘረፍከው ሀብት ነው ብለው ለተናገሩት እንዲሁ ያለህና ብርህ ወርቅህ ከድንኳንህ ወገኖች ሆይ አርቅ ንስሐ ግባ ያሉትን ወገኖች ሆይ ለዚያ መልስ ሲሰጥ እናያለን። ብልጥግናው የመጣው ከጽድቅና ከእግዚአብሔር ከክብሩ የተነሳ እንደሆነ ይናገራል። ከነዚህም ውስጥ ወንድሞቼ እህቶቼ ሆይ መንገዴ በቅቤ ይታጠብ ነበር ይላል። አንደኛ ወገኖች ሆይ ቅቤ ወገኖች ሆይ በረከትን ልምላሜን ሰላምን ወገኖች ሆይ ይገልጣል። ላመን ወገኖች ሆይ አብልቶ ወተት እንዲወጣት ወተቱም ወገኖች ሆይ ረክቶ ተንጦ ቅቤ እንዲወጣው ሁሉ ወገኖች ሆይ በየስፍራው ፍሬያማ እንደሆኑ መናገሩ ነው። ያ ብቻ አይደለም ወገኖች ሆይ መንገዴ በቅቤ ታጠብ ነበር በዘይትም ነበር ይላል። ያ ዘይት ወገኖች ሆይ በሩቅ ምስራቅ አገሮች ላይ በድንጋይ መካከል ወገኖች ሆይ የሚፈሰውን ዘይት የወይራ ዘይት በጣምና ውድና ተወዳጅ የሆነውን ዘይት ይናገራል። ኢዮብ ዘይቱና ቅቤውን ሲናገር እኔ እረኛ ነበርኩ እኔ እረኛና ገበሬ ነበርኩ ማለቱ ነበር። በጎና ጻድቅ እንደሆነ ሰላምም እነሆ በሰላምም ያገኘው እግዚአብሔር በረኝነቱ ወገኖች ሆይ እነሆ የሰጠው ብልጽግና እንደሆነ ይናገራል። እኔ እረኛ ነኝ እንጂ አምባ ገነን አይደለሁም። ወገኖች ሆይ እነሆ እኔ ዲክቴተርሺፕ አልነበርኩም። እግዚአብሔር እነሆ እረኛ አድርጎ ዘይቱንና ቅቤውን መብላት ጀመርኩ ይላቸው ጀመር። እግዚአብሔር ወገኖች ሆይ ሰዎችን ሲባርክ እግዚአብሔር ሕዝቡን ሲባርክ ዘይትና ቅቤ ይፈሳል። በዘዳግም ምዕራፍ 32 ከ13 እስከ 14 ላይ የእግዚአብሔር ቃል ወገኖች ሆይ እንደዚህ ይላል። ንስር ጫጩቶቿን እንደሚያወጣ በእነርሱም ላይ እንደሚሰፍፍ ክንፎቹን ዘርግቶ ወሰዳቸው በክንፎቹም አዘላቸው። እግዚአብሔር ብቻውን መራው ከእርሱም ጋር ሌላ አምላክ አልነበረም። በምድር ከፍታ ላይ አወጣው የእርሻውን ፍሬ በላ። ከአለትም ድንጋይ በሚገኝ ማር ከጭንጫውም ድንጋይ በሚገኝ ዘይት አጠባው። የላሙንም ቅቤ የመንጋውንም ወተት ከጥቦት ስብ ጋር የባሳንንም አውራ በግ ፍየሉንም ከስንዴ እሸት ጋር በላ። ከወይኑ ደም ያለውን ጠጅ ጠጣ ይላል። እግዚአብሔር ወገኖች ሆይ ሲባርክ ዘይትና ቅቤ እነሆ እየተንዥጎረጎረ ይፈሳል። የእግዚአብሔር ስም እየተመሰገነ። የአስፋልቱ ዘይትና ቅቤ እንጂ ወገኖች ሆይ ኢዮብ የሚናገረው የሰው ደም ሬሳ አይታይም ነበረ። እኔ እንደ ዳኛ በሕዝቡ መካከል በነበርኩበት ጊዜ ዘይት እነሆ በአለቱ ላይ ይፈስ ነበረ። በድንጋዩ መካከል እነሆ ዘይት ነበረ። ላሞች ጠግበው በልተው ጠጥተው ወተቱ ወገኖች ሆይ እነሆ ተንጦ ቅቤ ይወጣ ነበረ ይላቸዋል። በአንዳንድ የኢትዮጵያ ታሪክ መሪዎች ወገኖች ሆይ በጽድቅ መንገድ ከእግዚአብሔር ጋር ሲጣሉ የሚሆነው ወገኖች ሆይ በየመንደሩ በየአስፋልቱ አለት ወገኖች ሆይ ድንጋይ ላይ የሰዎች ራስ ሲቀጠቀጥ ነው የምናየነበረው። ይህም ወገኖች ሆይ በረከት ሳይሆን ቁጣንና ፍርድን ያመለክታል። ጌታ ወገኖች ሆይ ህዝቡን ሲባርክ ካለቱ ዘይትና ቅቤ ውሃ ይወጣል። ሙሴ ጻድቅ እንደነበረ ህዝቡን እንደመራ ትዝ ይለናል። ካለቱ ላይ የፈሰሰው ያ ነበረ በሙሴም ጊዜ። ጌታ ወገኖች ሆይ አህዛብን ሲፋረድ ባለቱ ላይ ወገኖች ሆይ በድንጋይ ላይ ደም ይታያል። ራይን ዳንኤልን ስናይ ወገኖች ሆይ ያ ድንጋይ ተፈጫቸዋለች ታደቃቸውማለች ይላል። እነሆ በአለቱም ላይ እነሆ የሰዎች ሬሳ ይፈሳል ይላል። ያ ቁጣን እንጂ በረከትን አያሳይም። ኢዮብ ስለ ቀደመው ሕይወቱ እንደዚህ ነበርኩ እያለ እረኛ ነበርኩ፣ በኔ አገልግሎት ሰዎች እነሆ ያፈሩ ነበረ፣ ዘይት ይወጣ ነበረ፣ ብዙ ድንቅ የሆኑ የሚባርኩ ነገሮች ይገኛሉ ይላል። ሽማግሌዎች ቆመው ምላሳቸውን ከትናጋቸው የተጣበቀና እጃቸውን ወገኖች ባፋቸው ያደረጉበት ምክንያት ኢዮብ ሲናገር አንደኛ ከሕይወቱ ያለውን ጥበብ ለመስማት እየተደነቁ እንደሆነ ይናገራል። በምክሩ ወገኖች ሆይ በአንደበቱ ጥበብ የተሞላ ምሳሌ ስለነበረ ሰዎች ዝም ብለው በመደነቅ ያዳምጡኝ ነበረ ይላል። ከቁጥር 12 እስከ 16 ታላቅ መካሪ ነበርኩ፣ ሰዎችም ካፌ ላይ የሚንጠባጠበውን ምክር እነሆ ይሹ ነበረ ይላል። ሰዎች እንኳን ምክሩን ወገኖች ሆይ ባልፈለጉ ጊዜ ትልቅ ሰው በሰዎች ያለውን ማስተዋል ወገኖች ሆይ ይቀበላል ይላል። ታዛቢ እንግዳ ሆኖ ወገኖች ሆይ ይቀመጥ ነበር እንጂ እኔ ያልኩት ብቻ የሚል ሰው አልነበርኩም ይላቸዋል። ጸጋውንና ክብሩ የክርስቶስ ቀንበር በጫንቃቸው ላይ ያላቸው ሰዎች ወንጌልን ወገኖች ሆይ ይኖሩታል። ለሰዎች ወገኖች ሆይ ይመክራሉ፣ ያስተምራሉ። በዚያው ልክ ደግሞ ቁጭ ብለው በሌሎች የሥራ ድርሻ ወገኖች ሆይ ይገለገላሉ። እንደ ክቡር እንግዳ በመገኘታቸው ብቻ ሰዎችን ወገኖች ሆይ ያበረታታሉ። ኢዮብ ያለው ወገኖች ሆይ በምሳሌ ልናገረው እስቲ ፍቀዱልኝ። ከሕይወቴ ጋር አርጌ በምሳሌ ብናገረው ይሻላል። በልጅነት ሕይወቴ አንድ ጊዜ ወገኖች ሆይ ቲያትር አዘጋጀውና አባቴ እናቴና ቤተሰቦቼን ጠራውና ቁጭ ብለው እንዲመለከቱኝ ወገኖች ሆይ አደረግኩ። እነርሱ ወገኖች ሆይ ቁጭ ብለው ስለተመለከቱኝ ተበረታታው። መገኘታቸው ብቻ ዛሬ ለእኔ ወገኖች ሆይ ትልቅ ተጽዕኖ ሆነልኝ። አባታችን ኢዮብ እኔ መገኘቴ ለነሱ ማበረታቻ እነሆ መልእክት ነበርኩ ማለቱ ነበረ። የእግዚአብሔር ስም እየተመሰገነ ይሁን። ኢዮብ በቁጥር 16 እስከ 23 ላይ ምዕራፍ 30 ላይ ያለው ክፍል ወገኖች ሆይ የሚያመለክተው እግዚአብሔር ከዚህ መከራው እንዲያድነው ቢጠይቅም የእግዚአብሔር እጅ እስካሁን ድረስ እንደከበደችበት ይናገራል። ተመሳሳይ የሆነ ሐሳብ ነው ያለው። ኢዮብ የእግዚአብሔር የት አለ? ምን እየሠራ ነው? የሚል ወገኖች ሆይ ጥያቄን ይናገራል። በምዕራፍ 31 ላይ ስንመጣ ኢዮብ ወዳጆቹ ለተናገሩት ለከሰሱት ሁሉ አጠቃላይ የሆነ መልስ ይሰጣቸዋል። እናንተ እንደ ተናገራችሁት አይደለም። እግዚአብሔር እነሆ ሰው እንደሚያይ እግዚአብሔር አያየም። እውነትን ስለ ራሴ እናገራለሁ እያለ ዝርዝር ሐሳቡን ወገኖች ሆይ ይናገራል። ስለዛ ሰባት ሐሳቦችን እናገርና አልፋለሁ። አንደኛ በቁጥር 1-9 ላይ ዝሙት ይቅርና በዐይኔ እንኳ አልተመለከትኩም ይላቸዋል። ሁለተኛ በአንደበቴ አልዋሸሁም፣ አልሸነገልኩም፣ እግሮቼን ወደ ክፋት እንኳን አላስሄድኩም ብሎ በቁጥር 5 ላይ ይናገራል። አራተኛ በቤቴ ያሉ ሠራተኞችን አልበደልኩም ይላል ቁጥር 11 ላይ። አምስተኛ ደሃውን አልገፋውም አልበደልኩም ሚላል ቁጥር 16 ላይ እነሆ ስድስተኛ በቤቴ ባለው ሀብት ላይ አልታመንኩም ሚላል ቁጥር 24 ላይ ሰባተኛ ቤቴን ለተቸገሩና ለመጻተኞች ከፍቻለሁ ያልከፈትኩበት ጊዜ የለም ይላል ቁጥር 32 ላይ ይህንን ባላደርግ ኖሮ ጌታ ይህንን ይጨምርብኝ ያድርግብኝ ብሎ በራሱ ላይ ወገኖች ሆይ እነሆ ፍርድን ያውጃል ኢዮብስ ከመጨረሻ ድረስ ጻድቅ ነኝ ብሎ ወደ እግዚአብሔር የክሱን ወረቀት ይዞ ወገኖች ሆይ ያቀርባል የኢዮብ የመጨረሻው ይገባኛል ጥያቄ ወገኖች ሆይ እዚህ ላይ ያበቃል ቁጥር 35 እስከ 37 ላይ እንደዚህ ይላል የሚያዳምጠኝ ምነው በኖረልኝ እነሆ የእጄ ምልክት ሁሉን የሚችል አምላክ ይመልስልኝ ከባላጋራዬ የተጻፈውን የክስ ጽሑፍ ምነው በተገኘልኝ በትከሻዬ ላይ እሸከመው አክሊልም አድርጌ በራሴ አስረው ነበር የእርምጃዬ ቁጥር አስታውቀው እንደ አለቃ ሆኜ አቀርብለት ነበር የሚለው ይህ የመጨረሻ ወገኖች ሆይ የክስ እነሆ ቃሉ ነው የመጨረሻውን ከተናገረ በኋላ ኢዮብ ወገኖች ሆይ ዝም ማለት ይጀምራል ምዕራፍ 32 እስከ 37 ኤሎሂ የተናገራቸው ንግግሮች ናቸው እነዚህ ምዕራፎች ወገኖች ሆይ ብዙ ሐሳቦች አሉ ግን ጨምቀን እነዛን ሐሳቦች እንነጋገራለን ኤሎሂ አንደኛ ዝም እንሆ ያለ ሰው ነበር እስከዚህ ሰዓት ድረስ ዝም ያለበትን ሁለት ሐሳቦችን ወገኖች ሆይ ይናገራል አንደኛ ቁጥር 32 ምዕራፍ 32 ቁጥር 6 ላይ እኔ ከሁሉ በእድሜ ታናሽ ነኝ ይላል ሁለተኛ አባቶች የተናገሩትን መርምረው እስከ መጨረሻ እልባት እስኪሰጡበት ድረስ መታገሱ ነበር ይህ ማለት ወገኖች ሆይ ንግግራቸውን እስኪቋጩ ማሰሪያ መደምደሚያ እስኪሰጡ ድረስ ዝም እንዳለ ይናገራል ነገር ግን ወገኖች ሆይ ትክክለኛ ውሳኔና መልስ ለኢዮብ ስላልሰጡ የተናደደ እንደሆነ እዚህ ላይ እናያለን ለኢዮብ እንዲናገር ወገኖች ሆይ የገፋፋው የእነርሱ የጥበብ ቃል አለመናገርና መንፈስ ቅዱስ እንደተናገረው ቃልን ወገኖች ሆይ እንደተሞላ ስለተናገረ ነው ያንን ምዕራፍ 32 ቁጥር 8 ከ18 እስከ 20 ላይ እናገኘዋለን የልዑል መንፈስ ወገኖች ሆይ ቃል የተሞላ ወገኖች ሆይ ኤሎሂ ይሁን እንጂ የኢዮብንም ወገኖች ሆይ ንግግር ደግሞ አጥብቆ የሰማ እንደሆነ ከተናገራቸው ቃላቶች ወገኖች ሆይ እናያለን ያንን በምዕራፍ 33 ላይ ከቁጥር 8 እስከ 11 ምዕራፍ 34 ቁጥር 7 ቁጥር 8 እና 9 ላይ እናገኘዋለን ለነዚህም ወገኖች ሆይ ኢዮብ የተናገራቸውን እነሆ ኤሎሂ መልስ ይሰጣል መልስ ግን ወገኖች ሆይ ኤሎሂ በሚሰጥበት ጊዜ ከልመና ጋር በትህትና ሲሆን የሰውን ፊት ሳያዳላ ያለ ማቆላመጥ እንደሆነ ለኢዮብ ሆነ ለጓደኞቹ በማስረገጥ ይናገራል የኤሎሂ ወገኖች ሆይ ጥያቄ ሆነ መልስ ወገኖች ሆይ ምን ይመስላል እስቲ እነዛን ሐሳቦችን አብረን እንቃኛቸው በመጀመሪያ ኢዮብ ንጹህና ጻድቅ ነኝ ስላለው እግዚአብሔር ከሰው ይበልጣል ሥራውንም ሲሰራ አስቀድሞ ይናገራል ሰዎች ግን ፈጽመው እንዳይጠፉ ወደ ጉድጓድም እንዳይጣሉ በደዌ ያደቀቃቸዋል እነርሱም ደግሞ በድያለው ብለው ወደ እርሱ ይመጣሉ ጌታም ይህንን ማድረጉ አዲስ መጤ ነገር አድርገህ ለምን ታየዋለህ ይላል እግዚአብሔር ስለሚራራ ሰው በትቤት ተነፍቶ ወደ ዘላለማዊ ጥፋት እንዳይሄድ ይህንን ያደርጋል ይላል ምዕራፍ 33 ቁጥር 19 እና 24 ከ27 እስከ 28 እናገኘዋለን ሁለተኛ የኢዮብ ኃጢአት ሆነ ጽድቅ ማድረጉ ምን ይጠቅማል እግዚአብሔር የሚያስደስተውን ማድረግ ግን እነሆ ይጠቅማል እነሆ ብልሃል ብሎ ኢዮብ የተናገረውን ወገኖች ሆይ ለዛ መልስ ይናገራል። ሰዎች በኃጢአት ስለበለጸጉ በብልጽግናቸው የተነሳ እግዚአብሔር አያዳላም። ምክንያቱም ሁሉን እግዚአብሔር ፈጥሯል። በዚህ ምክንያት ሁሉን እኩል አይቶ እንደ ሥራቸው ይሰጣቸዋል። ኃጢአተኞች የሚሰሩትን ያውቃል፣ እንደ ሥራቸውም ወገኖች ሆይ ይሰጣቸዋል ይላል። እኔ ሳልበድል ቅጣት ተቀበልኩ ስላለው ወገኖች ሆይ እነሆ ኤሎሂ እንደዚህ ይለዋል፣ ኃጢአተኛ ነህ፣ በኃጢአትህ ዓመፃን ጨምረሃል። ምነው ጌታ ቢፈትንህ በመከራው እቶን ቢያሳልፍህ መልካም ውብ ሆነ ትወጣ ነበር ይለዋል። ምዕራፍ 34 ከ36 እስከ 37። ሦስተኛ ደግሞ እንደዚህ ይለዋል፣ በእግዚአብሔር ፊት እኔ ጻድቅ ነኝ ትላለህን ብሎ ኢዮብ እነሆ ስለ ጽድቁ የተናገረውን እነሆ ለዛ መልስ ይናገራል። ጽድቅስ ብሠራ ለጌታ አይደለም ለራስ ጥቅም ስትል ነው እንጂ ይለዋል። ኃጢአተኛ ኃጢአቱ ያስጮኸዋል፣ ጻድቅ ግን ተግሣጽን ከልዑል እግዚአብሔር ቢቀበል ቢሰማ እሺ ይሁን ጌታዬ ብሎ እነሆ የመከራውን ጽዋ ቢጠጣው ይለመልማል ይለዋል። ምዕራፍ 36 ከ10 እስከ 11። ስለ እግዚአብሔር ባሕሪ ወገኖች ሆይ ቅዱስ መንፈስ ቅዱስ ገለጠልኝ፣ ይህንን እግዚአብሔር እነሆ አሳየኝ ብሎ ይናገረዋል። ምዕራፍ 38 ላይ ስንመጣ ልዑል እግዚአብሔር ወገኖች ሆይ ከኢዮብ ጋር የሚነጋገረውን ንግግር እናገኛለን። ምዕራፍ 38 ጀምሮ እስከ 41 መጨረሻ ድረስ ወገኖች ሆይ ያ ሐሳብ እናያለን። ኢዮብ ወገኖች ሆይ ወዳጆቹ እንዲሁም ኤሎሂ ንግግራቸውን በዚህ ላይ ይፈጽማሉ። በዚህ ጊዜ እግዚአብሔር አምላካችን ንግግሩን ለኢዮብ ይጀምራል። ከንግግሩ እንደምናስተውል እግዚአብሔር አምላክ ኢዮብ ለራሱ ከሠራበት አጥር ክልል ወገኖች ሆይ ወጥቶ በምድር ላይ የሚሆነውን እንዲያስተውል እነሆ ይረዳዋል፣ ያሳየዋል። ኢዮብ ወገኖች ሆይ እኔ ለእኔ የሚለውን አቤቱታ ላይ ዐይኑን አንስቶ እጅግ ታላቅ ወደ ሆነው ወደ ልዑል እግዚአብሔር እንዲመለከት እግዚአብሔር ወገኖች ሆይ በምሳሌያዊ ንግግር እነሆ ይረዳዋል። እግዚአብሔር ሊለው የፈለገው ነገር ቢኖር የእኔ አካሄድ ሆነ አሰራር ከቀድሞው ዘመናት በፊት አንተ እንደምታስበው አይደለም። በምድር ላይ ያለውን የተፈጥሮ መዛባት በቁጥጥሬ ስር እንዳደረግኩ እንዲሁም በአገዛዜ ስር እንደማስተዳደር ሁሉ ያንተም ከዚህ አገዛዝ ስር የወጣ አይደለም ማለቱ ነው። ምንም እንኳ ወገኖች ሆይ አንዳንድ ጊዜ በጊዜው ወገኖች ሆይ ጌታ ሳይደርስልን ሳይመልስልን ቢቀር በእርሱ የሆነ የተፈጠረ ፍጥረታት ሁሉ ወገኖች ሆይ ከእርሱ ቁጥጥር ውጭ የሆነ ነገር ወገኖች ሆይ የለም። እግዚአብሔር ከኢዮብ ጋር ይነጋገር ዘንድ የተጠቀመበት ነገር ቢኖር በአውሎ ነፋስ ውስጥ ራሱን ወገኖች ሆይ መግለጥ ነበረ። ይህም ወገኖች ሆይ ኢዮብን የልጆቹና የንብረቱ መጥፋት ምክንያት ወደ ሆነው ወደ መጀመሪያው ቁስል ይወስደዋል። ትዝ ይላችኋል፣ በአውሎ ነፋስ ነበረ ንብረቱ የጠፋው። እግዚአብሔር የኢዮብን ቁስል ከስሩ ይነቀል ዘንድ የተጠቀመበት አሰራር ነው ብለው ብዙዎች አስተማሪዎች ይህንን ያስተምራሉ። በንግግሩ ወገኖች ሆይ እንደምናየው እግዚአብሔር ኢዮብን እንደ አቅሙ መጠን እንዳነጋገረው ነው። እንደ ሰው ወገብህን ታጠቅ የሚለው አባባሉ ኢዮብ ወገኖች ሆይ ሊሸከም እስከሚችል ድረስ ለማስተዋል እንደሚጠበቅበት ወገኖች ሆይ እዛ ላይ እናያለን። እግዚአብሔር በሰው ደረጃ ሆኖ ከሰው ጋር እንደተነጋገረ የምናይበት ክፍል ነው። ከእግዚአብሔር ጋር ባደረገው በመጨረሻው ንግግሩ መስማትንስ ሰምቼ ነበር፣ አሁን ዐይኔ አየችህ አወቅኩ ሲል ወገኖች ሆይ እግዚአብሔር ሊሰማው ሊገባው በሚችል መንገድ እንደተናገረው እናስተውላለን። ሉላ አምላክ የኢዮብን ዓለማውቅና ደካማ ፍጡር እንደሆነ የገለጠበት መንገድ ድንቅ በሆነው በሰራው ወገኖች ሆይ ምሳሌውን በመስጠት ነበር። አንደኛው ከምራፍ እነሆ 38 ከ4 እስከ 7 ላይ የምድርን ወገኖች ሆይ መፈጠር ይነግረዋል። እይ ተመልከት እንደ ሰንሰለት እየተቀጣጠለ ያለውን ተራራውን ሸንተረሩን የምድሩን ውበት እንዴት ይሆን እያሉ ቅዱሳን መላእክታት በማድነቅ ወገኖች ሆይ ይመለከቱት ነበር እያለ ይናገራል። ይህች ምድር ለከንቱ ለባዶነት አልፈጠራትም ለሰዎች መኖሪያ ትሆን ዘንድ ነው እንጂ እያለ እነሆ ሰማይ እነሆ ምድርን እያሳየው ጀመረ። ዛሬ ወገኖች ሆይ በፈተናዎቻችን ወደ ተፈጥሮ ዘወር ብለን በዚያ ሆነን ግዜ ወገኖች ሆይ ብንወስድ ብዙ ወገኖች ሆይ ምስጢራትን እናያለን። ጌታን በውስጡ መመልከት እነሆ እንችላለን። ወደ ተራራ ስፍራ ወደ ወንዝ ዳርቻ መውጣት አይንን የፈጠረ ድንቆችን ስራዎችን ወገኖች ሆይ እንድናይ ነው። ይህን ደግሞ ለማድረግ እኔና ባለቤቴ ግዜ አመቻችተን ወገኖች ሆይ እንወስዳለን። የጌታ የእጆቹ ሥራዎች ወደሆኑት ወደ ፍጥረታቱ እንድንመለከት አጥብቀን ወገኖች ሆይ እንጸልያለን። ራቅ ብሎ መሄድ ለመዝናናት ብቻ ሳይሆን በዚያ ውስጥ ወገኖች ሆይ ሥራውን እንድናደንቅ ልናመሰግነው በማስተዋል ወገኖች ሆይ ቢሆን ሸጋ ነው። ውጤቱም ወገኖች ሆይ ያማረ ነው። ከነፍሳት ወገኖች ሆይ መዳን፣ ከመንፈስ ቅዱስ ሙላት፣ ከቅዱሳን መጽናናት ቀጥሎ ማየትና መመልከት የምሻው ይህች ምድር በውስጧ ያለውን የተፈጥሮ ውበት ወገኖች ሆይ ማየት ነው። ገና ወገኖች ሆይ ብዙ ያላየናቸው ድንቆች አሉ። ይህንን ዕድል ላላገኙ ያላገኘን አንድ ቀን ከበጉ ሰርግ በኋላ ለሺህ ዓመት ይህች ምድር እንደ ኖኅ ውሃ እግዚአብሔር በእሳቱ ታጥባ ካወጣት በኋላ እንደ ቀድሞ በክብሩ ትሞላለች። አሁን ያላየናቸው የተፈጥሮ ውበቶች ወገኖች ሆይ ያን ጊዜ እናያቸዋለን። የእግዚአብሔር ስም እየተመሰገነ ይሁን። ነቢዩ ኢሳይያስ በምዕራፍ 11 ከቁጥር 1 እስከ 9 ላይ እነሆ ስለዛ ስለ ተፈጥሮ ውበት እግዚአብሔር ስለሚሠራው ይናገራል። ከዛ በኋላ ስለ ባሕሩና ስለ ውቅያኖሱ ስለ ጥልቀቱ እግዚአብሔር ይናገረዋል። ኢዮብ ታውቃላችሁ፣ የውቅያኖሱ ማዕበልና ጥልቀቱ አስፈራኝ ባለበት እነሆ እግዚአብሔር ደግሞ ለዛም ገደብ አለው ይለዋል። ማንም ምንም እንደፈለገ በአንተ ላይ ሥልጣን የለው። በዙሪያህ ቢያንዣብብ፣ ዛሬ ወገኖች ሆይ ቢሳለቅብህ ሁሉም ገደብ አለው ይለዋል። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። እግዚአብሔር ወገኖች ሆይ ለሁሉ ገደብ አለው ይለዋል። ሌላው ደግሞ ወገኖች ሆይ የብርሃንን ጎዳናና መንገድ ይናገረዋል። ከቁጥር 19 እስከ 21 ያለው ያንን ነው። ኃጥኡ በብርሃን እንዲጋለጥ እኔ አደርገዋለሁ እያለው ነው። አሁን ግን ብርሃኔ መቼና እንዴት እንደሆነ አታውቅም፣ መቼና ወዴት እንደሚበራ አታውቅም። ኃጥኡ እነሆ በብርሃን የሚጋለጥበት በብርሃኔ እሳት እነሆ የሚቃጠልበት ጊዜ አለ ይለዋል። የሰማያት ሥርዓት በምድር ያላቸውን ወገኖች ሆይ ተጽዕኖ ደግሞ ከቁጥር 31 እስከ 33 ላይ ይናገረዋል። በውኑ የሰባቱን ከዋክብት ዘለላ ታሰር ዘንድ ወይስ ኦሪዮ የሚባለውን ኮከብ ትፈታ ዘንድ ትችላለህን? ወይስ ማዛሮት የሚባለውን ከዋክብት በጊዜያቸው ታወጣ ዘንድ ወይስ ድብ የሚባለውን ኮከብ ከልጆቹ ጋር ትመራ ዘንድ ትችላለህን? የሰማይን ሥርዓት ታውቃለህን? በምድር ላይ እንዲሰለጥን ልታደርግ ትችላለህን? ይለዋል። የእርሱ መንግሥት እንደምትገዛ ዛሬ እርሱ በከፍተኛ ስፍራ እንደተቀመጠ ይነግረዋል። ሰውን ከዝቅተኛው ከሙታን አውጥቶ ወደ ከፍተኛው ወደ ላይኛው የሚያስገባው በሰማያዊ ስፍራ የሚያስቀምጥ ወገኖች ሆይ ጌታ ብቻ ነው። በሰማያዊ ስፍራ ሁሉ ሥርዓትን ይዘው ወገኖች ሆይ ይገኛሉ። ይህ ደግሞ ሰማይ ያለው የአባታችን ፈቃድ በምድር ትሆን ብለን እንደ ጸለይን እግዚአብሔር ይህንን የፈቀደ ጌታ ሁሉ ከእግሩ በታች ወገኖች ሆይ አስገዝቷል። አሁን ግን ወገኖች ሆይ እንደ ተገዛለት አናየም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ጭኖ እናየዋል። አያችሁ፣ እግዚአብሔር እነሆ በሰማይ ሁሉን ጸጥ አድርጌዋለሁ ይለዋል። መላእክቶቹ ጌታችን ኢየሱስ ክርስቶስ ወገኖች ሆይ በሚወለድበት ጊዜ በሰማያት ባሪያ ምስጋና ይሁን እንዳሉ፣ በዚች ምድር ምስጋናን ከሰው ልጆች ጋር ለልዑል እግዚአብሔር የሚሰጡበት ቅዱሳኑ የከበረውን ልብስ ለብሰው ነገሥታትና ካህናት ሆነው የሚመላለሱበት ጊዜ ወገኖች ሆይ ይመጣል። ስለ መብረቅ፣ ስለ ደመና፣ ስለ ነጎድጓድ የእርሱ ወገኖች ሆይ የጥበብ መገለጫዎች እንደሆኑ፣ ታምራዊ ከሆነው ጥበቡ የተፈጠሩ እንደሆኑ ወገኖች ሆይ በምዕራፍ 38 ከቁጥር 34 እስከ 38 ላይ ይናገራል። 39 ላይ ስንመጣ ጌታ እግዚአብሔር ወገኖች ሆይ ንግግሩን በዛ ላይ ይቀጥላል። ጌታ ወገኖች ሆይ ጥበቡና ማስተዋሉን ከገለጠባቸው ለኢዮብም ካስተማራቸው ሰባት ዓይነት እንስሳት በዚህ ወገኖች ሆይ ምዕራፍ ላይ ተጠቅሰዋል። አንደኛ የበረሃ ፍየልና ዋልያ ነው። ሁለተኛ የሜዳ አህያ ነው። ሦስተኛ ጎሽ ነው። አራተኛ ሰጎን ነው። አምስተኛ ተዋጊ ፈረስ ነው። ስድስተኛ ጭልፊት፣ ሰባተኛ ወገኖች ሆይ ንስር ነው። ስለ እነዛ በጥቂቱ አብረን እንመልከት። አንደኛ የበረሃ ፍየል፣ ስለ በረሃ ፍየል ይናገራል። ሰው በሌለበት ስፍራ የምትገኝ በመወለጃዋ ወራት ማን ወገኖች ሆይ ይደርስላታል? ያ ብቻ አይደለም፣ ለልጆቿስ የደረስኩ እኔ አይደለሁምን? ይለዋል። ሁለተኛ የሜዳ አህያ፣ ማንም ሰው ወገኖች ሆይ ሊገዛው እንደማይችል በነፃነት በሜዳ እንደሚኖር ከሰው አገዛዝ ነፃ የሆነ ልዩ ፍጡር ነው ይላል። ይህ አነጋገር ወገኖች ሆይ ስለ ሜዳ አህያ ሲናገር ምሳሌያዊ አነጋገር ነው። ባሮቹን ከባርነት የሚያወጣ በነፃነት የማኖራቸው እኔ ነኝ ማለቱ ነው። የሕዝቤን የነፃነት የፍትሕ ጩኸት እሰማለሁ፣ ለሜዳ አህያ በነፃነት ትኖር ዘንድ እንዳደረግኩ እንደዚሁ በልኬና በምሳሌ የተፈጠሩ ሰዎች በነፃነት ይኖሩ ዘንድ፣ የሜዳ አህያ በነፃነት በሜዳ ላይ ትመላለስ ዘንድ እግሯን የፈታው እንደሆነ ሁሉ ያንተንና ያንችን የእግር ብረት ሰንሰለት እፈተዋለሁ ማለቱ ነበረ። ሦስተኛ ስለ ጎሽ ይናገራል። ጎሽ ወገኖች ሆይ ኃይለኛ ነው ይለዋል። የእስራኤል ጉልበት ወገኖች ሆይ በጎሽ ጉልበት የተመሰለበት ጊዜ ነበረ። አንድ ቀንድ ነበራቸው። ከምዕራብ እስከ ምስራቅ፣ ከደቡብ እስከ ሰሜን ጫፍ ድረስ ወገኖች ሆይ ተዋግተው እንደሚያሸንፉ የታመነችውንም የዳዊትን ድንኳን ጸንታ እንደምትኖር ከዚያ የተነሳ እግዚአብሔር በሕዝቡ መካከል እንደሚያድር ወገኖች ሆይ ይናገራል። በያዕቆብ ላይ ክፋትን አልተመለከተም። በእስራኤል ላይ ጠማማነትን አላየም። አምላኩ እግዚአብሔር ከእርሱ ጋር ነው፣ የንጉሥም እልልታ በመካከላቸው አለ። እግዚአብሔር ከግብፅ አውጥቷቸዋል። ጉልበቱ አንድ ቀንድ እንዳለው ነው። በያዕቆብ ላይ አስማት የለም፣ በእስራኤልም ላይ ሟርት የለም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል ይላል ዘኍልቍ ምዕራፍ 23 ላይ። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ከአንተ በታች ናቸው። ጠላትህን ከፊትህ አውጥቶ አጥፋው ይላል ዘዳግም ምዕራፍ 33 ላይ። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል ይላል መዝሙር 92 ቁጥር 10 ላይ። ሌላ አራተኛ ምሳሌ የሰጠው ወገኖች ሆይ ሰጎን ነው። ሰጎን ወገኖች ሆይ ወልዳ አታሳድግም፣ እንቁላሏን እንኳን ወገኖች ሆይ አትጠብቅም። እንቁላሏን የምጠብቅ ልጆቿ እንዲወለዱ የማደርግ እኔ ነኝ፣ ወላጅ አባት ነኝ፣ ኃላፊነትን የወሰድኩ ብትጠይቀኝ የምመልስ የአባትነት ባሕሪ ያለኝ ነኝ ማለቱ ነበረ። ስለ ፈረስ ወገኖች ሆይ ማብራራት ብዙ አያስፈልግም፣ ሁላችንም እናውቃለን። በጦር ሜዳ የማይፈራ ጸንቶ የሚቆም እንስሳ ነው ወገኖች ሆይ። ጌታም በሁኔታዎች አልለዋወጥም ይለዋል። ስድስተኛ ስለ ጭልፊት ይናገራል። ጭልፊት በድንን ከምድር አፈር የሚያጸዱ ይህም ሰዎች በድኖቻቸው እነሆ በምድር ላይ በሚወድቅበት ጊዜ እነሆ ምድሪቱ እንዳትገማ የሚያደርጉ ናቸው። እነሆ የምድርን አፈር የሚያጸዱ እንስሳቶች እንደሆኑ እንደዚሁ ደግሞ ችግሮችን የማጸዳና የማስተካከል እኔ ነኝ ይለዋል። ሰባተኛውና የመጨረሻው እንደ ንስር አድርጎ ምሳሌ ይሰጠዋል። ከፍ ብሎ እንዲሄድ ወገኖች ሆይ በገደሉ ገምገም እንደሚቆም ማድረግ አይቻልህም። እንዲሁ ለምን እግዚአብሔር አልወረደም? በከፍታ ሆኖ ሥራውን ይሠራል ልትል አትችልም። ማን ነው ወገኖች ሆይ ንስርን ከከፍተኛ ቦታ የሚያመጣው? ጌታ ወገኖች ሆይ ያንን እየተናገረው ነበረ። ምዕራፍ 40 ላይ ስንመጣ ኢዮብም በልዑል እግዚአብሔር ፊት ራሱን ወገኖች ሆይ ዝቅ ያደርጋል። ይህን ያደረጉ የእምነት ወገኖች ሆይ አባቶች ነበሩ። እንደ እርሱ እጃቸውን በአፋቸው ያደረጉ ማንነታቸውን ያወቁ ወገኖች ሆይ አባቶች ነበሩ። ይህ ደግሞ ወገኖች ሆይ ማስተዋል እንጂ የእምነት ማነስ አይደለም። ስለ እምነት ብትጠይቁ እርሱ የእምነታችን ጀማሪና ፈጻሚ ነው። ስለ ጽድቅ ብትጠይቁ ማን እንደ እርሱ ጻድቅ ይኖራል? ስለ እውነት ብትጠይቁ ማን እንደ እርሱ የመሰለ ወገኖች ሆይ እውነተኛ አምላክ አለ? ሊታይ ሊታመንበት ልንቆምበት የምንችለው ሁል ጊዜም ወገኖች ሆይ እነሆ ልንጠራው የምንችለው ፍጹምማ የሆነው ጌታችን ኢየሱስ ክርስቶስ ነው። የጌታ ወገኖች ሆይ ሁለተኛ ንግግር በምዕራፍ 40 ከቁጥር 6 እስከ 41 ቁጥር 26 ላይ እናገኘዋለን። ከአንድ እስከ 14 ላይ እግዚአብሔር ወገኖች ሆይ ኢዮብን እኔ ጻድቅ ነኝ ብለሃል፣ እነሆ ጻድቅ ልትሆን ካሻህ ጽድቅን ማድረግ የሚያስችል እነሆ ጉልበትህን አሳየኝ ይለዋል። አቅምህ ወዴት ነው? እስቲ ስለ ጽድቅ ማድረግ ጻድቅ ነኝ ብለህ መናገር ከቻልክ ጉልበትህ የት ነው ብሎ ይናገረዋል፣ ይጠይቀዋል። ጽድቅን ለማድረግ ወገኖች ሆይ ከኃይለኛው በላይ ኃይለኛ፣ ከብርቱ በላይ ብርቱ፣ ከጦረኛው በላይ ጦረኛ፣ ከአሸናፊው በላይ አሸናፊ ሆኖ መብለጥ፣ ከሠራተኛው በላይ ብርቱ ጽኑ ሠራተኛ ሆኖ መገኘት ያስፈልጋል። በአጠቃላይ ፈሪሳውያን ከሚሉት ጽድቅ በላይ ሆኖ መገኘት ያስፈልጋል ማለት ነው። ጌታችን ኢየሱስ ክርስቶስ ጽድቃችሁ ከፈሪሳውያን ካልበለጠ ማለታችን ነው። ለምሳሌ አንዳንድ ዝርዝሮችን ወገኖች ሆይ እዚህ ላይ እናያለን። ጽድቅ ይፈጸም ልንፈጽም ወገኖች ሆይ አቅምና ጉልበት የለንም። በነቢያቱ የተጻፈውን ወገኖች ሆይ ሕግጋቱን ለመፈጸም በራሳችን ጉልበት ኃይልም ያጣን ክብሩ የጎደለን ጎዶሎዎች ወገኖች ሆይ ጎዶሎዎች፣ ጉንድሾች፣ እውሮች፣ አካለ ስንኩሎች ነበርን። ለዚህም ድክመታችን ከአባቱ እቅፍ የሆነው ልጁ ጌታችን ኢየሱስ ክርስቶስ መጣ። እርሱም አብ ለሰጠው የማዳን ሥራ ይፈጽመው ዘንድ ወገኖች ሆይ ብርቱ ሰው ነበረ። የኤማውስ ሰዎች سلزي تالاك انا برتوز انو سلوان السو تاوك الله ايالو لوكاس حيارات تلا ينگا گرو نبرا صدق انداي فزم وغنو وچوي تك عوامي حيلنيا بغهانمو يسفر بدجو وچوي الله تورنيا تلاتن يمياشن نفلن وجت القس يورده وغنو وچوي ماننو انيان وكلو بابو ناگين تون رقتو تواكتو እየተራመዳቸው የጽድቅን ሩጫ ሮጦ ችቦን ቦግ አድርጎ ወደ ላይ እየወዘወዘው ወገኖች ሆይ ቅድስተ ቅዱሳን ይገባልን ከዓለም ከመፈጠሩ በፊት በስርየተ መቅደኛ ይሆን ዘንድ የበጉ ደም ወገኖች ሆይ ልዑል በመቅደሱ የሚጠባበቀው መላእክታት ወገኖች ሆይ በጉጉት የሚመለከቱት የእስራኤል አዛውንቶቹና መኳንንቶቹ መች ይህ ይሆን እያሉ እንደ በጻተኛ ሆነው የኖሩበትን ቅድስና ከስር ወገኖች ሆይ ወገኖች ሆይ ደሙን ይዞ የገባና በዚያ ከስረተ መቅደኛው ላይ ወገኖች ሆይ ያፈሰሰው ጌታችን ኢየሱስ ክርስቶስ ብቻ ነው። በጌቴሰማኒ ያንን ጽዋ ጠጣና ጌታችን ኢየሱስ ክርስቶስ በጽዋው ላይ ደሙን ይዞ ገባና ይኸው አባቴ ሆይ የሰጠኸኝ ጽዋ ጠጣሁት አሁን በችሎተ ፊት ለሰው ልጅ መዳን ይሆን ዘንድ ይፈሳል አለ የእግዚአብሔር ስም የተመሰገነ ይሁን የገሃነም ጦረኞች መንግስታቸው ወገኖች ሆይ በችሎተ ፊት የተሸነፉ ሆኑ እኛንም ወገኖች ሆይ ከድካም አውጥቶ በዚህ የሸክላ ዕቃ ውስጥ የኃይሉን ታላቅነት ያስቀመጠ በኃይል የጽድቅን ሥራ እንድንፈጽም የሚያደርገው ሎል እግዚአብሔር ነው። እግዚአብሔር አምላክ የናዝሬቱን ኢየሱስ ክርስቶስ ጋር ከእርሱ ጋር እነሆን ዘንድ መንፈስ ቅዱስን ወገኖች ሆይ ሰጠን። ኢዮብን ወገኖች ሆይ ጽድቅና ለጽድቅ ኃይልና ጉልበት ካለ እስቲ ንገረኝ ይለዋል። ኃይልና ጉልበት የሆነን ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር ኢዮብን ወገኖች ሆይ ምን አለው? ስለ ጽድቅ ተጠማህን? ስለ ፍርድ ስለ ፍትህ ትጓጓለህን? ወደኔ ወደ ጓዳዬ ገባ ተጠጋኝ ተደገፈኝም እኔ አሳይሃለሁ። አትቸኩል ይመጣ ያለው ይመጣል ፈቃዴ እስከ ተወሰነ ጊዜ ድረስ ነው። በእርግጥ ይመጣል ምንም እንኳን በአመጻ ምክንያት ብዙ አሰቃቂ ነገሮች በዚህ ምድር ወገኖች ሆይ ቢገለጡ ምድር ወገኖች ሆይ እሾህና አሜክላ በታበቅልም እነሆ ከልውል ቁጥጥር ስር ናቸው። ታመነኝ እረፍብኝ አንተ ያላየኸውን ድንቅና ታላቅ አስደናቂ ነገር አሳይሃለሁ እያለ ስለ ፍጥረታቱ ወገኖች ሆይ በዛ ውስጥ ወገኖች ሆይ ክብሩን ያሳየው ነበር። ኃይል የለህም ጉልበት የለህም እነሆ ወደኔ ተጠጋ ይለዋል በምሳሌ አነጋገሩ። ምዕራፍ 42 ላይ ስልመጣ ኢዮብ ከእግዚአብሔር ጋር በነበረው ንግግር የተረታ እንደሆነ እናያለን። በአመድ ላይ እንደተቀመጠ በዚያም ይያለ ወገኖች ሆይ በአለማቱ ላይ የእግዚአብሔርን ዑነተኛ ዳኝነት ወገኖች ሆይ ተመለከተ። እጅግም ወገኖች ሆይ ተገርሞ እጁን በአፉ ላይ አደረገ። የኢዮብን ንስሐ በቀድሞው ህይወቱ ስላልነበረው ቅድስና ሳይሆን ኢዮብ ወገኖች ሆይ ንስሐ ይገባል። ከኢዮብ ንስሐ ወገኖች ሆይ የምንማረው ምንድነው? የኢዮብ ንስሐ ወገኖች ሆይ በቀደመው ህይወቱ ስላልነበረው ቅድስና ሳይሆን ወገኖች ሆይ አንደበቱን ሳይገታ የተላለፈው ኃጢአት እንደሆነ ይናያለን። በዚህም ወገኖች ሆይ በትዕትና መስዋዕትን ለእግዚአብሔር ያቀርባል። ጠላት እንዳለው ኢዮብ እግዚአብሔርን አረገመም። የፍርዱ ወገኖች ሆይ ችሎት ከተጠናቀቀ በኋላ እግዚአብሔር ወገኖች ሆይ ባረከው። ባርኮቱ ወገኖች ሆይ መከራ ስለደረሰበት ዋጋ የተከፈለው አይደለም። ይልቁንም ልዑል እግዚአብሔር የኢዮብን አቤቱታ አፉን በማዘጋት መልስ የሰጠ መሆኑን ለመግለጥ ነው ተብሎ ወገኖች ሆይ ሊቃውንቱ ስለዚህ ይናገራሉ። በዚህ ውስጥ ኢዮብ ያለውን በሙሉ ትክክል አይደለም ወይም ጓደኞቹ ስለ እግዚአብሔር ያላቸው አመለካከት ፈጽሞ የተሳሳተ ነው ማለት አይደለም። ይሁን እንጂ የኢዮብ ሰቆቃ በቀደሙ ዘመናት እግዚአብሔርን ስለበደለ እንዳልሆነ እግዚአብሔር ለወዳጆቹ እነሆ ይናገራቸዋል። ምዕራፍ 42 ቁጥር 8 ላይ እናገኛለን። ኢዮብ ስለወዳጆቹ ወደ እግዚአብሔር ቃተተ፣ በዚያም ምክንያት እግዚአብሔር አስገርሞ ባረከው። ወገኖች ሆይ የኢዮብ መልእክት የቃሉ ፍቺ ይህ ነው። እግዚአብሔር አዋቂ ነው። እኛ በእርሱ ሥራ እንድንታመን እንጂ በጠላት ሽንገላ በጥያቄ ተሞልተን ጌታን በአንደበታችን እንዳንበድል እንድንጠነቀቅ ነው። የእግዚአብሔር ስም የተመሰገነ ይሁን። ቅዱሳን ወንድሞቼና እህቶቼ፣ አባቶቼና እናቶቼ፣ የኢዮብ መጽሐፍ በጥቂቱ ይህንን ይመስላል። ይህ ያደረግንበት ምክንያት የኢዮብን መጽሐፍ የበለጠ እንድታነቡት ለማበረታታት ነው። በግላችን ደግመን ደጋግመን ይህንን መጽሐፍ ብናነብ ሕይወት ይሆንልናል ብለን እናምናለን። እግዚአብሔር እነሆ ከቃሉ ጋር እንድንጣበቅ ይርዳን፣ ማስተዋልን ይስጠን። በዚህ መልእክት ላይ እነሆ ብዙ ሐሳቦችን ከሕይወታችን ጋር እያዛመድን አብረን አይተናል። በዚህ መልእክት ላይ በጥቂቱ አንድ ነገር ትወስዳላችሁ ብዬ አስባለሁ። ነገር ግን ወንድሞቼ ሆይ ደግመን ደጋግመን ብንሰማው እነሆ የበለጠ አንዳንድ ሐሳቦችን እንቀስማለን ብለን እናስባለን። በጸሎታችሁና በእርዳታችሁ ሁሉ ከእኛ ጋር አትለዩ እንላለን። የሚያበረታታ እነሆ ቃል ምክራችሁንም በአጠቃላይ እንሻለን። በዌብሳይታችን በጋስፕል ኦፍ ግሬስ ሚኒስትሪ እነሆ ገብታችሁ ፊድባክ ብትሰጡን ደስ ይለናል። እግዚአብሔር ይባርካችሁ።